የሐሙስ ምሽት ህዳር 8 2015 ዓ.ም የጋቢና ቪ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ለምሽቱ ከያዝናቸው መሰናዶች ውስጥ ጥቂቶቹን እናስተዋውቃችሁ።
እነዚህ ዴቨሎፕመንት ኤጀንቶች በምን መንገድ ቢማሩ ወይም ትሬን ቢደረጉ ጥሩ ነው የሚለውን ነገር ለመቀየር የእነሱን ፍላጎት ማላት ነበረባቸው ማለት ነው። እና ቴክኖሎጂ በተደገፈ የትምህርት አሰጣጥ መንገድን መንደፍ እና የትምህርት አሰጣጥ መንገዱን ኦልሶ መቀየር ነው ያስተማርናቸው ማለት ነው።
የሰማችሁት ወጣት ሜሮን ስለሽን ነው። GIZ International ከሌሎች አጋር ተቋማት ጋር በመሆን ላለፉት 6 ወራት በሁለት ዙር 190 ተማሪዎችን የተለያዩ ስልጠና ማሰልጠን የሚችሉበትን መንገድ አስተምሮ አስመርቋል። በዚህ መርሃ ግብር ላይ አሰልጣኝ ነበረች። እሷና የስልጠናው ተሳታፊዎችን አነጋግረን ዘገባ አስተናግተናል። በምሽቱ የሚደመጥ ይሆናል። ሌሎች የቴክኖሎጂ ዘገባዎችን በምሽቱ ወደ እናንተ እናደርሳለን። ሌሎች ጥንቅሮችም አሉ። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው የዕለቱን የጋቢና ቪኦኤ መሰናዶ እየመራው አብሬያችሁ እቆያለሁ። ኤልያስ አስማረም በድምጽና ምስል ምህንድስናው አብሮኛል። ሌሎች የአሜሪካ ድምጽ ዘጋቢዎች፣ የስቱዲዮ ባለሙያዎች፣ አዘጋጆች እንዲሁም ደግሞ የዲጂታል ባለሙያዎችም ዝግጅቶቻችን ወደ እናንተ እንዲደርሱ በርትተው እየሰሩ ይገኛሉ። ከእነሱ ጋር በመሆን ነው ምሽቱን እንግዲህ በሰላምታ የምንጀምረው። አሁን ወደ ዘገባዎቻችን እንሻገራለን። አብራችሁን ሁኑ። የተለያዩ የስራ ስልጠናዎችን ባለሙያዎችና ወጣቶች የስልጠና አካሄዳቸውን ከጽንሰ ሐሳብ ይልቅ በጨዋታና እንዲሁም ደግሞ በዕለት ተዕለት ህይወት ውስጥ የሚተገበር እንዲሆን ለማስቻል GIZ ኢንተርናሽናል ከሌሎች ተቋማት ጋር በመቀናጀት ላለፉት 6 ወራት 190 የሚደርሱ ተማሪዎችን በማስተማር በቅርቡ አስመርቋል። ከሰልጣኞቹና ከአሰልጣኝ ጋር ቆይታ ያደረግን ሲሆን ቀዳሚው ዘገባችንም በዚህ ዙሪያ የሚያተኩር ነው። በኢትዮጵያ ከትምህርት ጥራት ጋር ተያይዞ እጅግ ብዙ ተግዳሮቶች ይነሳሉ። ከነዚህም መካከል የትምህርት አሰጣጥ ሂደቱ በጽንሰ ሐሳብ ላይ ብቻ ያተኮረ መሆኑና አብዛኛውም ተማሪዎች የተማሩትን ትምህርት በግል ህይወታቸውና ስራቸው ላይ የሚተገብሩበት የመማር ማስተማር ስልት አለመኖሩ አንዱ ነው። ይህንን ችግር በትንሹም ቢሆን ለመቅረፍ በግብርናውና በሌሎች ዘርፎች ላይ የተሰማሩ ወጣቶችን GIZ በተሰኘው ዓለም አቀፍ ግብረሰናይ ተቋም በኢትዮ ጆብስ ሬዲ ስኩል እና የግብርና ሚኒስቴር አማካኝነት የተዘጋጀ በግርድፉ የተማሪ ተሞክሮ የተሰኘ ስልጠና ላለፉት 6 ወራት ተሰጥቷል። የዚህ LXD አካዳሚ የተሰኘ ስልጠና አስተባባሪና አሰልጣኝ ሜሮን ስለሺ
Learning Experience Design Academy በGIZ ኢትዮጵያ እንዲሁም ኢትዮ ጆብስ ሬዲ ስኩል እና ሚኒስትሪ ኦፍ አግሪካልቸር ክሬት የተደረገ ፕሮግራም ነው። ሶ ፕሮግራሙ ምንድነው? ዋና አላማው የትምህርት አሰጣጥ መንገድን ለመለወጥ ነው። በተለይም በሚኒስትሪ ኦፍ አግሪካልቸር ስር ያሉ የተለያዩ ፕሮጀክቶችን ዴቨሎፕመንት ኤጀንቶች የሚባሉ የመንግስት ሰራተኞች አሉ። ሶ እነሱ ቀጥታ ከገበሬዎች ጋር ብዙ አይነት ስራዎችን ትሬኒንጎችን ይሰራሉ። ሶ እነሱ ለገበሬዎች በሚሰጡት የተለያየ የትሬኒንጎች ላይ እሱን ለማሻሻል አዲስ አይነት የትምህርት አሰጣጥ መንገድን ለመንደፍ የተመሰረተ ፕሮግራም ነው።
ስልጠናው በሁለት ዙር ለ3 ወራት ለ190 ሰዎች መሰጠቱን ሜሮን ትናገራለች። በዋናነትም አላማው ከገበሬው ጋር በቀጥታ የሚገናኙ የግብርና አሰልጣኞች እንዲሁም ደግሞ በሌሎች ዘርፎች ላይ ሆኖ የሚያሰለጥኑ ሰዎች የሰልጣኞቻቸውን ፍላጎትና ስነ ልቦና በመረዳት ቀለል ባለና በጨዋታ መልክ የተነደፉ የትምህርት ስርዓቶችን እንዲያዘጋጁ መርዳት ነው ትላለች።
ፓርቱ የለርኒንግ ኤክስፒሪየንስ ዲዛይንም ሪሰርች ነው። ሶ ልክ መጀመሪያ ይሄንን ነገር ከመስራታቸው በፊት ወደ ተለያዩ ክፍለ ሀገር ቦታዎች ሄደው ሪሰርች ሰርተዋል፣ ከፋርመሮቹ ጋር እንዲሁም ከዴቨሎፕመንት ኤጀንቶቹ ጋር። ሶ ትልቁ ነገር ዲዛይን የሚያደርጉላቸው ሰዎች አኗኗራቸው ምን ይመስላል፣ የቀን ውሏቸው ምን ይመስላል፣ የተለያዩ ይሄ ሶሻል ኮንቴክስት ውስጥ ያሉ ነገሮች አሉና እሱን ለመረዳት በደንብ ጥረው ነበር። ሶ ሪሰርች ከሰሩ በኋላ ነው መጥተው ቁጭ ብለው ኦኬ ሶ ትምህርት ሞጁሉ ይሄን ይመስላል፣ እንዴት ነው ይሄንን ወደ ሚንግ ኤክስፒሪየንስ ዲዛይን መቀየር የምችለው የሚለውን ነገር ሲያስቡ፣ ሶ ተጠቃሚውን ወይም ደግሞ የተማሪዎቹን ጉዞ ምን ይመስላል፣ ሶ ዩዘር ኤክስፒሪየንስ የምንለው ነገር አለ፣ ሶ እሱ እንዴት ነው እዛ ውስጥ ማስገባት የምችለው የሚለውን በደንብ አስበውበት ከጨረሱም በኋላ አንድ ፕሮቶታይፕ ደግሞ የማሻሻል መንገድ አለ። ስለዛ እነዚህ ዴቨሎፕመንት ኤጀንቶቹ ጋር ተገናኝተው ከእንደገና አሳይተዋቸው ከነሱም ብዙ አስተያየቶች ወሰዱና ደግሞ አስተካክለው ሶ ይሄን በአጠቃላይ ትምህርት ፕሮሰሱን የሚያስተምረን ምንድነው? ምንም ነገር ስንሰራ ተጠቃሚውን ያማከለ መሆን አለበት። ተጠቃሚው የሚፈልገው ነገር ካላገኘ ከዛ ጥቅም አይኖረውም። በአጠቃላይ የሰራነው ነገርና እሱን በደንብ እኛም ለማስተማር ሞክረናል። እነሱም በትክክል ለሰሪው ሳይሆን ለተጠቃሚው ምን ያስፈልጋል የሚለውን ሁሉ በጥቅላቸው ይዘው ነበር ሲሰሩ የነበሩት ፕሮቶታይፓቸው።
በዚህ ስልጠና ላይ ተሳታፊ የነበረው ፍጹም ደስታ የዶቃ የቆዳ ማምረቻ አጋር መስራችና ዋና ስራ አስፈጻሚ ነው። ዶቃ ሌዘር ለአካል ጉዳተኞች የሙያ ስልጠናን እንደሚሰጥ ገልጾ ይሄ ስልጠና በተማሪዎቻችን ጫማ ውስጥ ራሳችንን እንድናይና ስልጠናዎቻችንም ተማሪዎቻችንን ከመረዳት እንዲጀምሩ ያግዛል ይላል።
አንደኛ ኢምፓቲ ወይም በአማርኛው ርህራሄ የሚለው ነገር ይህንን ስኪል ዲቨሎፕ እንዳደረግ ረድቶኛል። ኢምፓቲ የሚለው ማለት ነው። ይህ ምንድን ነው? አሁን እኔ ላስተላለፍ የምችለው መልእክት ሊኖር ይችላል፣ ወይም ትምህርት ሊሆን ይችላል፣ ወይም መልእክት ራሱን ይቻል ሊሆን ይችላል፣ መድረክ ማዘጋጅ ይችል ሊሆን ይችላል። እነዛ ሰዎች በምን አይነት መልኩ ይህንን ሊረዱልኝ ይችላሉ ወይም ሊገነዘቡልኝ ይችላሉ የሚለውን ዲዛይን አድርጌ ለእነሱ መልእክቴን እንዳስተላለፍ ማለት ነው። አሁን ለምሳሌ በእኛ ሀገር ላይ ይህ ብዙ የማይፈለጉ ተደርገው ከሚቆጠሩ ፊልዶች አንድ ቲቪቲ የሚባለው ነው። እና ልክ እነሱ ሰዎች ሲሄዱ አንዳንድ የማይወደዱ ወይም ደግሞ አልገባንም ወይ ደግሞ አይዲያውን አንደርስታንድ ሳያደርጉት የሚያስጠላቸው ትምህርት ወይም ፊልድ ይኖራል አይደለ? ሶ እነሱን እንዴት አድርገን ኢንጆይ በሚያደርጉበት ኤክስፒሪየንስ እያደረጉት እንዴት የፈጠራ ችሎታቸውን እናዳብላቸው ነው። ሶ በኤልኤክስዲ የአንቺ በምትሰጪው ፕላትፎርም እያንዳንዱ ሰው አንቺ ማስተላለፍ የምትፈልጊውን መልእክት በስነስርዓቱ የሚገነዘብሽ ወይም አንደርስታንድ የሚያደርግሽ ከሆነ እነሱ የራሳቸው የሆነ ኢማጂን የሚያደርጉበት አስተያየት ወይም ዲስ ወርልድ የሚያዩበት የራሳቸው የሆነ ቪው አላቸው አይደለ? ስለዚህ እነሱ አንቺ አስተማርሻቸውን ኢን ዴር ኦን ዌይ ኢን ዴር ኦን ወርድ ኢንተርፕሬት ማድረግ ይችላሉ ማለት ነው። ኮሚኒቲቭ የሆኑ አይዲያዎች ወይም ቻሌንጆች ወይም ሰዎችን ክሬት ማድረግ እንችላለን ማለት ነው።
ፍጹም ከራሱ ተመክሮ በመነሳትም ይሄ የአሰልጣኞች ስልጠና በተለያዩ ዘርፎች ላይ ቢካተትም ብዙዎች ውጤታማ ሊሆኑበት ይችላሉ ይላል።
ኤልኤክስዲ የማንኛውም የትምህርት ዘውግ ላይ ሊጠቃለል የሚገባበት ነገር ነው ብዬ የማምነው ማለት ነው። ምክንያቱም አሁን እኛ ስንማር የኛ ሞሩፍ የኛ ሀገር ትምህርት የኛ ሀገር ስ ያው ስለ እኛ ሀገር ብቻ ተምር እኛ ሀገር ውስጥ ትምህርት ስለማገኝ ነው የምንለው እና ትምህርት ይሄ እንዴት ነው ጽሁፉ ላይ ብቻ ያተኮረ ነገር ነው እና ቲዮሪ ቤዝድ ነው እና ሰዎች ማለት ወይም ዩዙ ወይም ማንኛውም ሰው አንደርስታንድ የሚያደርግበት አይደለም እነዛ ነገሮች የሚቀርቡት ማለት ነው። እነዚህ ሞር ብናደርግ ሰው የተሻለ አንደርስታንድ ካደረገው የተሻለ ስራ መስራት ይችላል ማለት ነው።
ሜሮን ስለሺ ስልጠናው ከቴክኖሎጂም ጋር መጣመሩን ታስረዳለች።
ለዚህ ፕሮጀክት ሜንሊ በሚኒስትሪ ኦፍ አግሪካልቸር ስር የነበሩት የዴቨሎፕመንት ኤጀንቶችን በማማከለ መንገድ ስለነበር እነሱ የሚደርሳቸው ሞጁል አለ በተለያየ ዘርፍ ላይ አግሪካልቸር ሪሌትድ በሆኑ ዘርፎች ላይ ያንን ሞጁል ተቀብለው አንብበው አጥንተው ትሬኒንግ በአመት አንድ ወይ ሁለቴ ሊወስዱ ይችላሉ። ከዛ ግን እንደዛ የተማሩትን እንዳለ ነገር በመጨረሻ ላይ ለገበሬዎቹ ሄደው ማስተማር አለባቸው ማሳየት የተለያዩ መንገዶችን እዛ ላይ ያነበቡት ካጠኑት ማለት ነው። ሶ እሱን ለመቀየር ነው ከሱ ነው የተነሳው። ሶ ይሄ ለርኒንግ ኤክስፒሪየንስ ዲዛይን የሚባለው ኮንሴፕቱ ቅድም እንዳልኩት የተማሪዎችን ፍላጎት ማለት በዚህኛው ኬዝ ደግሞ የኛ ተማሪዎች ይሰሩ የነበሩት እነዚህ ዴቨሎፕመንት ኤጀንቶች በምን መንገድ ቢማሩ ወይም ትሬን ቢደረጉ ጥሩ ነው የሚለውን ነገር ለመቀየር የእነሱን ፍላጎት ማጥናት ነበረባቸው ማለት ነው። እና ቴክኖሎጂ በተደገፈ የትምህርት አሰጣጥ መንገድን መንደፍ እና የትምህርት አሰጣጥ መንገዱን ኦልሶ መቀየር ነው ያስተማርናቸው ማለት ነው።
ሜሮን ስለሺ ይህ ስልጠና በቀጣይነቱ ላይ እስካሁን ድረስ ከባለድርሻ ተቋማቱ የተገለጸ ነገር እንደሌለ ያስታወቀ ሲሆን ተመራቂዎቹ ግን በያሉበት ዘርፍ እውቀታቸውን የማጋራት ኃላፊነት እንዳለባቸው አጽንኦት ሰጥታ አሳስባለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። በመቀጠል ደግሞ የምናልፈው ወደ ቴክኖሎጂ ዘገባችን ነው። ከዛ በፊት ግን አንድ መረጃ እናቀብላችሁ። ከሰሞኑ የዩናይትድ ስቴትስ የህዋ ምርምር ተቋም ናሳ አርቲሚስ በተባለው መርሃ ግብሩ በኩል ኦሪዮን የተሰኘ መንኮራኩር ወደ ህዋ አምጥቋል። በግሪክ አፈ ታሪክ ውስጥ በሚገኘው የጨረቃ አምላክ መጠሪያ የተሰየመው ይኸው መርሃ ግብር የሰው ልጆች ከ50 ዓመታት በኋላ ዳግም ጨረቃ ላይ ለማረፍ ያላቸውን ግብ ቀድሞ ለማዘመን እንደሚያስችልም ተነግሮለታል። መርሃ ግብሩ 93 ቢሊዮን ዶላር የተመደበለት ሲሆን እንደ አውሮፓውያን አቆጣጠር በመጪው 2025 ከተለያዩ የህብረተሰብ ክፍሎች የተውጣጡ ሰዎችን ወደ ጨረቃ ምህዋር የማምጠቅ እቅድንም ሰንቋል። በአርቲሚስ ከሰሞኑ ወይም ደግሞ በትላንትናው ዕለት የመጠቀው ኦሪዮን መንኮራኩር 98 ሜትር እርዝማኔ ያለው ሲሆን በውስጡ ደግሞ ምንም አይነት ሰው አልጫንም። ለ25 ቀናት በጨረቃ ምህዋር ዙሪያ የሙከራ በረራ እያደረገ እንደሚቆይም ባለ ጉዳዮቹ ወይም ደግሞ ናሳ አስታውቋል። ይህ ቆይታው ርቀቱ 1.2 ሚሊዮን ማይሎችን የሚሸፍን ይሆናል። ከኬፕ ካርናቫል ፍሎሪዳ በትላንትናው ዕለት የተነሳው ይኸው ሮኬት አሰሳውን ሲጨርስም በሳንዲያጎ ካሊፎርኒያ አቅራቢያ በሚገኝ የፓስፊክ ውቅያኖስ ክልል ውስጥ እንደሚያርፍም ይጠበቃል። ይህን ያህል ስለ አርቲሚስ ከነገርናችሁ በቀጣይ የምናልፈው ደግሞ ወደ ሀገር ውስጥ የቴክኖሎጂ ዘገባ ነው። ቱባ መጽሐፍት በኢትዮጵያውያን የተለያዩ ቋንቋዎች የሚጻፉ መጽሐፍትን በዲጂታሉ ዓለም ለማዳረስ ያለመ አዲስ አገልግሎት ነው። በእጅ ስልክ ላይ የሚጫነው ይህ መተግበሪያ በድምጽ የተተረኩ መጽሐፍትንም ያስደምጣል። በዲጂታል ቅጂ የሚነበቡ መጽሐፍትንም ያቀርባል። የወጣትና አንጋፋ ጸሐፍትን ስራዎችን ስላካተተው አገልግሎት የበለጠ ለመረዳት የቱባ መጽሐፍት ፈጣሪ የሆነው ስበት ቴክኖሎጂስ አጋር መስራች ለይኩን ይልማን ሀብታሙ ስዩም አነጋግሮታል። አስቀድሞ ለይኩን ስለ መተግበሪያው ዓላማ ያስረዳል።
እመጓቁላ ሆይ አንቺ የተባረክሽ ምስጢራዊ ምድር፣ ሶርያው አባ አድሪል ቅዱሱን ቅርስና ቃል ኪዳን በሆዷ ይዛለሽ ብሎ የተቀኘልሽ።
ቱባ አፕሊኬሽን ያው ከሁለት ዓመት ተኩል በላይ የፈጀንበት ፕሮጀክት ነበረ። አሁን ላይ ከአንድ ወር አካባቢ በፊት ለገበያ ውለነዋል። ተቀዳሚ ዓላማው ምንድን ነው? ደራሲያንን ይበልጥ ተጠቃሚ ለማድረግ ማለት ነው። የተሻለ ሮያልቲ ክፍያ እንዲያገኙ፣ ከሱም ተጨማሪ ደግሞ በህትመት ወቅት የሚያጋጥማቸውን አንዳንድ መጉላላቶችና የትራንስፓረንሲ ኢሹዎችን ለመቅረፍ፣ ከዛም በተጨማሪ ደግሞ ተደራሲው በየትኛውም የሀገራችን ክፍል ሆኖ ለጊዜው መጽሐፍቶቹን ማግኘት እንዲችል፣ ክፍለ ሀገርም በከተማ ውስጥም ያለ ማንኛውም ኢንተርኔትና ስማርትፎን ያለው ሰው መጽሐፍትን በኢቡክና ትረካ ወይም በኦዲዮ ቡክ ሌላው ዓለም ላይ እንዳለው እኛም ሀገር የእኛ ሀገር ድርሰቶች በዛ መልኩ እንዲሰራጩ ነው እየሰራን የምንገኘው።
በአሁኑ ሰዓት ምን ያክል መጽሐፍት በእናንተ ቋት ውስጥ ይገኛል? በድምፅ የተተረኩት ምን ያክል ናቸው? እንዲሁ ደግሞ ለንባብ የቀረቡትስ ምን ያክል ናቸው?
ወደ 50 የሚጠጉ መጽሐፍት ነው አሁን ለጊዜው አፕሎድ ያደረግ ነው። ፕሮዳክሽን ላይ ያሉ ሌሎችም ይኖራሉ። በኦዲዮ ቡክ ደረጃ ወደ 10 የሚጠጉ ይመስለኛል ካልተሳሳቱ፣ ኤግዛክት ቁጥሩን አላውቀውም። ኦልሬዲ ፕሮዳክሽን ላይ ያሉም ስላሉ ምን ያህሎቹ ወደ ሲስተም አፕሎድ እንደተደረጉ ለጊዜው ትክክለኛውን ቁጥር አላውቀውም፣ ግን 50 አካባቢ የሚሆኑ መጽሐፍት እንዳሉ አውቃለሁ። ያው ከወጣት እስከ አንጋፋ ደራሲያንን አካተን እነ ዶክተር አለማየሁ ዋሴ እመጓ ገብቷል። የዶክተር እንዳለጌታ ከበደ፣ ኬርሻዶ፣ የመኝታ ቤት ሚስጥሮች አሉ። ሌሎችም አፕሎድ ያልተደረጉ ፕሮዳክሽን ላይ ያሉ ይገኛሉ። የህይወት ምሻው፣ አቶ ፍቅር ፋቂ እና ማታ ማታ ይገኛሉ። የወጣትም ከወጣቶቹ ደግሞ እንደነ ኤልያስ ሽታሁን የግጥም መድብሉ ርዕስ የለውም የሚለው በራሱ ድምፅ ተቀርቆ እሱም ይገኛል የእኛ ፕላትፎርም። ሌሎችም አሉ። ያው እንግዲህ ያስታወስኳቸው እነዚህ ነው።
በእናንተ አውታር ላይ የሚቀርቡ መጽሐፍትን የምትመርጡበት መስፈርት አላችሁ ወይንስ ማንም ያሳተመ ሰው ወይም በድምፅ ማቅረብ የሚችል ሰው ስራዎቹን ማቅረብ ይችላል?
ለጊዜው እኛንን ወደ ደራሲዎቹ እየሄድን ኮንታክት እያደረግናቸው የነበረው ገና ወደ ገበያም ስላልወጣን የእኛንም ኤግዚስተንስ አብዛኛዎቹ ስለማያውቁ እንደዛ ነበረ። አሁን ላይ ግን ራሱ ደራሲዎችም ኮንታክት እያደረጉን ይገኛሉ። ከዚህ በፊት በህትመት የወጣ መጽሐፍ ነው ለጊዜው የምንቀበለው ከእነሱ ጋር። ከዛ የዲጂታል ፐብሊሽንግ መብቱን እንወስድና ኢቡኩን ወደ ራሳችን ፋይል ፎርማት ቀይረን ሚስጥራዊነት ተጠብቆ ኢንክሪፕትድ ሆኖ እኛ ሲስተም ላይ ይገባል ማለት ነው። ማንም ሰው ሰርቆ በተለያዩ ሶሻል ሚዲያዎችን በምንም ማጋራት እንዳይችል ስታንዳርዱን ጠብቆ ነው የተሰራው። ኦዲዮ ቡኮቹም በዛው መልኩ ደግሞ በራሳችን ስቱዲዮ ፕሮዳክሽናቸውን ራሳችን ኮስቱም ከቨር እናደርግና እነሱንም መጻፎቹን በዛ መልኩ እናወጣለን ማለት ነው። ይሄው እንደዛ ነው ያለው።
ይሄ የእናንተ አገልግሎት ኢትዮጵያ ውስጥ የንባብ ባህልን በማሳደግ ረገድ፣ ወጣቶች ወደ ንባብ ወደ መጻፍት ፊታቸውን እንዲያዞሩ በማድረግ ረገድ ምን አይነት ጠቀሜታ ይኖረዋል ብላችሁ ታስባላችሁ?
በጣም ላቅ ያለ ሚና ይኖረዋል። አሁን ላይ እንግዲህ ያው እኛ ወደ ገበያው ከመግባታችን በፊት ማርኬት ሪሰርች ስናደርግ ነበረ። ዩኒቨርሲቲ አካባቢ ያለውም ሰው የመጽሐፍቶች መወደድ የዋጋቸው የፕሪንቲንግ ኮስት ከፍ ማለት መጽሐፍቶች ዋጋቸውን ከፍ ስለሚያደርገው ንባብ ላይ ትኩረት እንዳይሰጥ እያደረገው ነው። አሁን ላይ ደግሞ ቴክኖሎጂ ስላለ አብዛኛው ሰው ስልኩ ላይ ነው የሚገኘው እና ወደ ክፍለ ሀገርም መጽሐፉንም ማሰራጨት ስለማይቻል እኛ ሀገር ባለው ሎጂስቲክስ መጽሐፎች ብዛት ወደ ክፍለ ሀገርም ስለማይደረሱ ክፍለ ሀገር ላለውም ሰው እዚህም ከተማ ያለው ሰው ደግሞ በተመጣጣኝ ዋጋ መጽሐፍቶችን እንዲያገኝ ያደርጋል። ንባብ ባህልንም በእርግጠኝነት ያው ከነበረበት ቢሆን ያለ እርምጃዎች ከፍ እናደርጋለን እናሻሽላለን ብለን ነው እየሰራ ነው ያለነው።
እንደዚህ ያለው አገልግሎት በሌሎች ሀገራት በተለይ በምዕራባውያን በአውሮፓውያን ሀገራት እንዲሁም ደግሞ በተወሰኑ የአፍሪካ ሀገራት ውስጥ የተስፋፋና ብዙ ሰዎችም የሚጠቀሙበት ነው። ኢትዮጵያ ውስጥ ከሞላ ጎደል አዲስ ይመስለኛል። ማለት ከዚህ በፊት የተጀመሩ አገልግሎቶች ነበሩ፣ ብዙም አልገፉም፣ ብዙም አልተስፋፉም። ይገጥመናል ብላችሁ የምታስቡት ተግዳሮት ምንድን ነው? በምንስ መንገድ ልትፈቱ ታስባችኋል?
ያው አንድ ተግዳሮት ሆኖብን የነበረው ያው የደራሲዎች እንዴት ነው ይህ ሲስተም የሚሰራው የሚለውን እሱን ማሳየት ማስረዳቱ እኛን ሲስተም እንዲቀላቀሉ የማድረጉ መጀመሪያ ሰሙን ላይ ሲያጋጥመን የነበረ ተግዳሮት ነው። እሱንም ያው የድርጅቱን ፕሮፌሽናሊዝም እና አሰራራችንን ትራንስፓረንሲውን ካዩ በኋላ ያው ቅድም ያልኳቸው አንጋፋዎቹም ደራሲዎች ወጣቶቹም ሀሳቡን ወደውት ሀሳቡን ገዝተውት ከኛ ጋር እየሰሩ ይገኛሉ። እሱ ነበር እንደ ተግዳሮት አንድ ያስቸገረን። ያው ሁለት ደግሞ ያው የቴክኖሎጂ አዌርነሱ ትንሽ ስለሚያስቸግረኝ ሀገር ኢቭን ከሳይን አፕ ጀምሮ በቀላሉ ሳይን አፕ ማድረግ ኢሜል አድሬሳቸውን በስርዓት ማስገባት የማይችሉ አንዳንድ ዩዘሮች እያጋጠሙን ነው። አሁን ላይ እሱ ነው እያስቸገረን ያለው። እሱንም ሚቲጌት የምናደርግባቸውን መንገዶች ያው እየፈለግን እና መፍትሄዎችን ወዲያው ወዲያው ለመስጠት እየሞከርን ነው።
የመጪ ዘመን ህልማችሁ ወይንም ግባችሁ ምንድን ነው?
በጣም ጥሩ። ያው አሁን ላይ ለጊዜው በሎካል ፔመንት ሲስተም ብቻ ነው የሚሰራው ሲስተማችን። ያ ማለትም በኢትዮጵያ ንግድ ባንክ፣ በአቢሲኒያ ባንክ እና በቴሌብር የዲጂታል ክፍያ አማራጮች ብቻ ነው ክፍያዎችን ተጠቃሚዎች መፈጸም የሚችሉት። ከዚህ በኋላ ግን ወደ ኢንተርናሽናል ፔመንትም በውጭውም ዓለም ያለው ኢትዮጵያዊ ደግሞ እነዚህን አገልግሎቶች ማግኘት እንዲችሉ ለእነሱ ያው በተቻለን በቅርብ ጊዜያት ውስጥ እሱኛውን ሲስተም ለመዘርጋት እየሞከርን ነው። ከእሱም በተጨማሪ ያው አሁን ላይ ላይብረሪያችን አነስ ስለሚል እሱ ላይ እሱን የማዳበር እሱን የማስፋት ስራ ላይ እየሰራ እንገኛለን። ደራሲዎችም እኛን ኮንታክት ቢያደርጉን ሶሻል ሚዲያዎች ላይ ፕሬዘንት ነን። ቱባ ቡክስ በሚል ኢንስታግራም ላይ ያለን፣ ፌስቡክ ላይ፣ ትዊተር ላይ እንገኛለን። ቲክቶክም የሚጠቀም ሰው ካለ ሶሻል ሚዲያዎቻችን ላይ አክቲቭ ነን። ካልሆነም ኢሜል አድራሻችን contact@tuba.et ላይ ኢሜል ቢያደርጉልን እኛ አግኝተናቸው እንዴት ነው መስራት ያለብን አብረን የሚለውን ከነሱ ጋር ተነጋግረን ላይብራሪያችንን ወደ ማስፋቱ ወደ እሱ እንሄዳለን። ያው እንግዲህ በተቻለን ጥሩ አይነት እንዴት ነው ኢትዮጵያዊ ፕሮዳክት ሲባል ያለችዋን ስቴሪዮታይፕ አጥፍተን ጥሩ ነገር ጥራቱን የጠበቀ ነገር ዓለም አቀፍ ስታንዳርዱን የጠበቀ ነገር ይዘን መጥተናል። እሱን ደግሞ ለተደራሲው በስርዓቱ ለማድረስ እና በቀጣይ እንግዲህ ጥሩ ኢትዮጵያዊ መተግበሪያዎች ከሚባሉት አንዱ ለመሆን ነው እየሰራን የምንገኘው።
እጅግ በጣም አመሰግናለሁ ላይኩን። ቱባ ስለተሰኘው መጽሐፍት በድምፅ እየተተረኩ ስለሚቀርቡበት እንዲሁም ደግሞ እንዲሁ ለንባብም ስለሚቀርቡበት አዲስ አገልግሎት ስለነገርከን በጣም አመሰግናለሁ። መልካም የስራ ጊዜ ይሁንላችሁ። መልካም ምሽት ይሁንልን።
እሺ እሺ፣ እናመሰግናለን። በጣም መልካም ጊዜ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ዕለታዊውን የጋቢና ቪኦኤ መሰናዶ ነው። የአዲሱ ትውልድ ድምጽ ወደ እናንተ እየደረሰ ይገኛል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አማሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። ስልክ ቁጥሮቻችሁንም እዛ ላይ ብትተውልን በመደወል እኛም አስተያየት እንሰበስባለን። እንዲሁም አብራችሁን ስለምታመሹ አብዝተን እናመሰግናለን። በተከታይ ደግሞ የምናልፈው ወደ ስፖርት ነው። ካታር በመቶ ሺዎች የሚቆጠሩ የዓለም ዋንጫ እንግዶችን ለመቀበል እየተሰናዳች ባለችበት በአሁኑ ሰዓት የሀገሪቱ የንግድ ቤቶችም እንግዶቻቸውን በጉጉት እየተጠባበቁ ይገኛሉ። ብዙ የሀገር ጎብኚዎች ይህ ስፖርታዊ መድረክ ሌላኛውን ዓለም የመመልከቻ እድል አድርገው ቆጥረውታል። የሲሊያ መንዶዛን ዘገባ አሉላ ከበደ እንደሚከተለው ያቀርብልናል።
ጀንበር ማዘቅዘቅ ስትጀምር በኳታር ዶሃ የሚገኘው የሱቅ ዋቂፍ የገበያ ስፍራ የአገሬውን ህዝብና አገር ጎብኚዎችን በደስታ ለመቀበል በተለየ መንገድ ተዘጋጅቶ ይጠብቃል። ገበያው በልዩ ልዩ ቀለማት ያሸበረቁ ሸቀጦች እና በባህላዊ ምግቦች ልዩ መዓዛ እንደታወደ ነው።
ሱቅ ዋቅፍ It means standing market, souk waqf. So it's like a traditional market.
ይህ ለሱቅ ዋቂፍ የጎዳና ገበያ እንደማለት ነው። እንደ ባህላዊ መገበያያ ስፍራ ያለው በመሆኑም አብዛኞቹ ቱሪስቶች ከዚያ ይመጣሉ። ጥሩ ጥሩ ምግብ ቤቶች፣ ባህላዊ ሸቀጦች፣ የቅመማ ቅመምና የአዋፋት መገበያያዎቹ በጣም ተወዳጅ ናቸው።
አገር ጎብኚዎችና የአካባቢው ነዋሪዎች በእጅ የተሰሩና የዛጉ የንግድ ምልክቶች፣ ግዙፍ ህንጻዎችና የከተማይቱን የገበያ ማዕከሎች ጨምሮ ጥንታዊቱን ኳታር የማየት እድል ይገጥማቸዋል። ሎሬና ቬራ የፔሩ ተወላጅ ሆኑ አገር ጎብኚ ናቸው።
በተለይም ባህላዊ ይዘት ባላቸው ነገሮች የተነሳ ውብና አስደሳች ልምድ የሚፈጥር አጋጣሚ ነው።
ጀማል አብዱላ የጌጣጌጦችና የመታሰቢያ ቁሳቁሶች መሸጫ መደብር ባለቤት ነው። ይበልጡንም ከመካከለኛው ምስራቅ የሚመጡ ባህላዊ ቁሳቁሶችን ነው የሚሸጠው። የ2022ቱ የዓለም ዋንጫ የሚያቀርባቸውን ሸቀጣሸቀጦች የሚሸምቱ በርካታ ደንበኞችን እንደሚያመጣለት ተስፋ አድርጓል።
በዋነኛነት የአየር ኃይል ጦር ሰፈሩ ከአቅራቢያው በመኖሩ እና በኳታር አየር ማረፊያ የሚያልፉ በርካታ ተሳፋሪዎች በመኖራቸው ነው። ግዙፍ የአውሮፕላን ጣቢያ በመሆኑም ሰዎች በብዛት ይመላለሱበታል።
የኤሚሬትስ መንግስት የፊታችን እሁድ የሚጀምረው የዓለም ዋንጫ ከአንድ ሚሊዮን በላይ ሰዎችን ወደዚያች ሀገር እንዲጎርፉ ያደርጋል ብሎ ይገምታል። ኳታር አጠቃላይ ህዝብ ቁጥሯ 2.7 ሚሊዮን ነው።
ስለተለያዩ ባህሎች ያላቸውን አስተያየት በመጠኑም ቢሆን እንዲለውጡ የሚረዳቸው ይመስለኛል። ምክንያቱም ሰዎች ከተለያዩ ሀገራቶች የሚመጡ በመሆናቸው።
ሉሲያ ማራዞርቲና ማርቲን ኩረን በዶሃ የሚኖሩ አርጀንቲናውያን ጥንዶች ናቸው። ዝግጅቱ በዓለም ዙሪያ የሚገኙ ሚሊዮኖችን አንድ በሚያደርጋቸው የእግር ኳስ ፍቅር ዙሪያ ያሰባስባል ባይ ናቸው።
እኔ እንደማስበው ከኳታር ህዝብ ሞቅ ያለ አቀባበል ነው የሚጠብቃቸው። ለምሳሌ ያህል የአርጀንቲናን ቡድን የሚደግፉ ከተለያዩ ሀገሮች የመጡ ሰዎች አሉ። አርጀንቲናን ከሚደግፉ ከፍተኛ ቁጥር ካላቸው ኳታር ውስጥ ከሚኖሩ ማህበረሰቦች ውስጥም የህንድ፣ የፓኪስታንና የባንግላዴሽ ማህበረሰቦች ይገኙባቸዋል። ይህም ከአሁን ቀደም ፈጽሞ አስቤ እንኳን የማላውቀው ነገር ነው።
ለአገሬው ተወላጆችና የንግድ ድርጅቶች ባለቤቶች የ2022ቱ የዓለም ዋንጫ በሕይወት ዘመን አንዴ እንደሚገኝ ልዩ ዕድል ነው። ለወትሮው ብርቱ ወግ አጥባቂ የሆነችው ኳታር አገር ጎብኚዎችን ለመሳብ በያዘችው ተስፋ በአልኮል መጠጥና በአደባባይ የሚሰማ የጎላ ድምፅ በመሳሰሉ ነገሮች ላይ ያሏትን አንዳንድ ባህላዊ እስላማዊ እገዳዎች ማንሳቷን ይፋ አድርጋለች። ይሁንና ሁሉም ነገር አይደለም የተለወጠው። ለምሳሌ የሚያህል የአሳማ ስጋን መመገብ የሚከለክለው እስላማዊ ሕግ አሁንም አልተነሳም።
ለዕለቱ ወደ መጨረሻ ያደረግነው ዘገባችን ነው የምንሻገረው። በአየር ንብረት ለውጥ ምክንያት እየታዩ ባሉ ቀውሶች በሚሊዮኖች የሚቆጠሩ ሕጻናት ለረሃብ፣ ለበሽታ፣ ለብዝበዛና ለሞት እየተጋለጡ መሆኑን የተባበሩት መንግስታት ድርጅት የሕጻናት መርጃ ዩኒሴፍ አስታውቋል። ስመኝሽ የቆየ ዝርዝሩን ትነግረናለች።
በዚህ ዓመት ብቻ በ27 ሀገራት የሚኖሩ 27.7 ሚሊዮን ሕጻናት በጎርፍ ምክንያት ተጎጂ መሆናቸውን ዩኒሴፍ ማክሰኞ ዕለት ይፋ ያደረገው ጥናት አመልክቷል። ከነዚህ መካከል ቻድ፣ ጋምቢያና ሰሜን ምስራቅ ባንግላዴሽ በትውልዶች ያልታየ እጅግ የከፋ የጎርፍ አደጋ አስመዝግበዋል። ተቋሙ እንዳለው በፓኪስታን የደረሰው እስከዛሬ ታይቶ የማያውቅ ጎርፍ ወደ 1700 የሚጠጉ ሰዎችን ሲገድል ከነዚህ ውስጥ 615ቱ ህጻናት ናቸው። የዩኒሴፍ ዓለም አቀፍ ግንኙነት ዳይሬክተር የሆኑት ፓሎማ ኤስኩዴሮ ባለፈው ሳምንት በፓኪስታን ጉብኝት ባደረጉበት ወቅት ያደጋውን ግዙፍነት መመልከት መቻላቸውን ይናገራሉ። 10 ሚሊዮን ህጻናት አጣዳፊ ህይወት አድን እርዳታ እንደሚያስፈልጋቸው በመግለጽም የፍላጎቱን ሰፊነት ያብራራሉ።
The floods have contaminated drinking water, which is spoiling the
gorf የመጠጥ ውሃውን በክሎታል። ያ ደግሞ የከፋ የተመጣጠነ ምግብ እጥረትን እያስከተለ እንደ አጣዳፊ ተቅማጥ የመሳሰሉ ውሃ ወለድ በሽታዎችን እየፈጠረ ነው። በጎርፍ በተጠቁ አካባቢዎች የሚኖሩ ወደ 1.6 ሚሊዮን የሚጠጉ ህጻናት በከፋ የተመጣጠነ ምግብ እጥረት ሊሰቃዩ እንደሚችሉ መረጃዎች አመላክታሉ።
ኤስኩዴሮ አክለው የረጋ ውሃ ለወባ ትንኞች መራቢያ ምቹ መሆናቸውን በመግለጽ የወባና ደንጌ በሽታ ተጋላጭነትን እንደሚጨምር ገልጸዋል። አፋጣኝ እርምጃ ካልተወሰደም በርካታ ተጋላጭ የሆኑ ህጻናትና ልጆች በቀናት ወይም በሳምንታት ውስጥ ሊሞቱ እንደሚችሉም አስጠንቅቀዋል። የዘንድሮ ኮፕ 27 የአየር ንብረት ለውጥ ዓለም አቀፍ ስብሰባ ከሚካሄድበት ሻርማል ሼክ በቪዲዮ አማካኝነት አስተያየታቸውን የሰጡት ኤስኩድሮ በቅርቡ በፓኪስታን የተከሰቱት ጎርፎች በአየር ንብረት ለውጥ ምክንያት የተባባሱ መሆናቸውን ተናግረዋል። ህጻናት ለችግሩ መፈጠር ተጠያቂ ባይሆኑም የበለጠ የተሰቃዩ መሆናቸውንም አብራርተዋል።
In Africa, just like in Pakistan, children are paying the price for a climate disaster not of their making. From the extreme drought and risk of famine.
ልክ እንደ ፓኪስታን በአፍሪካም ህጻናት እነሱ ባላመጡት የአየር ንብረት አደጋዎች ምክንያት ዋጋ እየከፈሉ ነው። በሶማሊያ የረሃብ አደጋ ከደቀነው አስከፊ ድርቅ በመላው ሳህል እስከሚጥለው ጊዜውን ያልጠበቀ ዝናብ ዩኒሴፍ ታይቶ በማያውቀው መጠን በአየር ንብረት ለውጥ ምክንያት ለሚደርሱ አደጋዎች ምላሽ ለመስጠት ፈተና ገጥሞታል።
በድርቅ በተጠቁት የጅቡቲ፣ ኢትዮጵያ፣ ኬንያና ሶማሊያ አካባቢዎች የረሃብ አደጋ ከተደቀነባቸው ከ20 ሚሊዮን የሚበልጡ ሰዎች መካከል ግማሽ የሚሆኑት ህጻናት መሆናቸውን የዩኒሴፍ መረጃ ያመለክታል። በዓለም ዙሪያ የሚገኙ ወደ 40 የሚጠጉ ወጣት የአየር ንብረት ተሟጋቾች በአሁን ወቅት ሻርማል ሼክ የሚገኙ ሲሆን የአየር ንብረት ቀውስ በዓለም ዙሪያ ባሉ ድሃና በጣም ተጋላጭ ህጻናት ላይ እያደረሰ ያለውን ከባድ ተጽዕኖ ለልዑካኑ ለማስረዳት ከዩኒሴፍ ጋር እየሰሩ ነው። ማስጠንቀቂያ ድምጹን ከፍ በማድረግ ረገድ ወጣቶች ከፍተኛ ሚና እንዳላቸው አጽንኦት ሰጥተው የሚናገሩት ኤስኩዴሮ አሁን የሚፈለገው ስልጣን ያላቸው ሰዎች እርምጃ እንዲወስዱ ነው ብለዋል።
ከበራችሁ አድማጭ ተመልካቾቻችን ከኛ ጋር ስለነበራችሁ ቆይታ እጅግ አብዝተን እናመሰግናለን። የደንገረመው መሰናዶን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ እንሰናበታለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያምሃሪክ ላይ አድርሱን። ተጋቢና ቤ እያላችሁ የዛሬን እዚህ ላይ ፈጸምን። ናደርም